ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡት ጉዳዮች መካከል
አትሊስት በዛ ታይም ላይ ወደ 523 የጤና ሰንተሮች ናቸው ኮምፕሊትሊ ዲዝጎይንግ። ሆስፒታሎች ደግሞ ወደ 40 እስከ 50 የሚሆኑ ሆስፒታሎች። እኛ እንግዲህ አዳፕት ያደረግነው 4 ጤና ሴንተሮች ነው ከ523 ማለት ነው።
የሰማናት ዶክተር ቅድስት ተስፋዬ ነው። ከሰሞኑ ከ20 በላይ በካሊፎርኒያ ግዛት ውስጥ ነዋሪ የሆኑ የሕክምና ባለሙያዎች ኢትዮጵያ ውስጥ በነበረው ጦርነት ለወደሙ የጤና ተቋማት የሚሆኑ የሕክምና ቁሳቁሶችን ለመላክ ተረባርበዋል። ዶክተር ቅድስት ከአስተባባሪዎች መካከል አንዷ ናት። የምሽት እንግዳችን ናት።
አተር ቴክኖሎጂ ላይ ብዙ መስራት ፈልጋለሁ። ከኒውክሌር ከነ ሮኬት ጋር የተያዙ የፈጠራ ስራዎችን ለመስራት ነው የምፈልገውና ስለዚህ መከላከያ ሚኒስቴርም መከላከያ እንትኖችም ይህን ስራ ይህን አላማዬን ለመደገፍ እነሱም ቢደግፉኝ ይላል።
አሁን ደግሞ የሰማነው ሳሙኤል ዘካርያስ ነው። ሳሙኤል ከ15 የሚበልጡ ፈጠራዎችን ያበረከተ ወጣት ነው። የሚኖርበትን ማህበረሰብ ለመደገፍ ስለገነባቸው የተወሰኑ ፈጠራዎቹ ቆየት ብለው ያውጋናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ይመራለው። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ወደ ቀዳሚ ዝግጅት እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በሰሜን ካሊፎርኒያ የሚገኙ ከ20 በላይ የሚሆኑ የጤና ባለሙያዎች ገንዘብ በማሰባሰብ በሰሜን ኢትዮጵያ ለተጎዱ 4 የጤና ጣቢያዎች ወደ 40 ኮንቴነር የሚጠጋ ቁሳቁስ ለመላክ ዝግጅታቸውን ጨርሰዋል። ኤደን ገረመው የቡድኑን አስተባባሪ የሆኑትን በሰሜን ካሊፎርኒያ ግዛት የጉበት ንቅለ ተከላ ሐኪም ዶክተር ቅድስት ኪዳኔ ይማምን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
Helpers in North California ወይም በሰሜን ካሊፎርኒያ የሚገኙ በጎ አድራጊዎች ቡድን ወደ 20 የሚጠጉ ኮሚቴዎችና ሌሎች አባላቶች አሉት። ቡድኑ በሰሜን ኢትዮጵያ የተፈጠረው ጦርነት በጤና ስርዓቱ ላይ ያደረውን ጫና ለመቀነስ ያለመ ሲሆን በሰሜን ካሊፎርኒያ ካለው ኢትዮጵያ ማህበረሰብ ጋር በመተባበር እየተንቀሳቀሰ መሆኑን የጉበት ንቅለ ተከላ ሐኪምና የረጅም ጊዜ የበጎ ፍቃድ ልምድ ያላቸው የቡድኑ አስተባባሪ ዶክተር ቅድስት ኪዳኔ ኢማም ይናገራሉ።
ይሄ ቡድን የተሰባሰበበት ምክንያት ያው በሲቪል ዋር የተነሳ ሀገራችን ውስጥ ብዙ ውድመት ደርሷል። በተለያዩ አቅጣጫዎች የሄልዝ ኬር ፋሲሊቲዎች እና ሆስፒታሎች፣ ክሊኒኮች ኮምፕሊት ዲስትሮይ ሆነው ብዙ ሰዎች የሚታከሙበት አጥተው መድኃኒቶች ጠፍቶ ህጻናቶች፣ እናቶች ብዙ ክራይሲስ ላይ ስለነበሩ እሱን አይተን እኛም የቻልነውን ለሀገራችን መርዳት አለብን በማለት የኢትዮጵያን የሄልዝ ኬር ፕሮፌሽናል ዶክተሮች፣ ነርሶች፣ የተለያዩ የጤና ባለሙያዎች ከኢትዮጵያ ኮሚኒቲ ጋር አንድ ላይ በመተባበር የሄልዝ ኬር ወርከር ከኢትዮጵያ ኮሚኒቲ ጋር፣ የኢትዮጵያ ኮሚኒቲ ደግሞ የሳኖዜ፣ የሳን ፍራንሲስኮ፣ የኦክላንድ፣ ሳን ፍራንሲስኮ፣ ሳክራሜንቶ፣ ሴንትራል ቫሊ ሁሉንም ቀይጦ ኖርዘርን ካሊፎርኒያን አንድ ላይ ዩናይትድ ሆነን የቻልነውን ፈንድሬዝ በማድረግ ስራዎች አገራችንን እንርዳ በማለት የሄልስኬሮችን ሪቢውልድ እና ሪስቶር አዳፕት አድርገን ሪቢውልድ እና ሪስቶር እናደርግ በማለት እንግዲህ ተነሳስተናል። አንድ ነገር ለመጨመር የሚፈልገው የኢትዮጵያ ኮሚኒቲ ከኛ ግሩፕ አንድ ላይ ከመገናኘታችን በፊት ብዙ ፈንድሬዝ እያደረገ ለኢትዮጵያ ብዙ ረድተዋል። እነሱ ኦልሬዲ የሚሰሩ ስራ ነበር።
በዚህ በታህሳስ 2014 ዓ.ም እንቅስቃሴውን የጀመረው ይህ ቡድን ከጤና ጥበቃ ሚኒስቴር ተመርጠው በተሰጡት በአማራ ክልል በሚገኙ 4 ትላልቅ የጤና ጣቢያዎች ላይ ስራውን ጀምሯል።
ሆፕፉሊ ወደ 1 ሚሊዮን ዶላር ሬዝ እናደርጋለን ብለን ነበር የተነሳ ነው። ያን ያህል ከበር የሚያደርግ ሆስፒታሎች በጣም የተጎዱ አንገብጋቢ እርዳታ የሚያስፈልጋቸውን ራሳችሁ መርጣችሁ ስጡን ብለን ከጤና ጥበቃ ጋር በኮላቦሬት በማድረግ ነው 4 ሄልዝ ሴንተር ነው የሰጡን። እንግዲህ እስከ የመጨረሻ ዴታ ያለን ምን ያህል ሆስፒታል ነው ሆስፒታሎች ናቸው የተጎዱት ጤና ጣቢያዎች የተጎዱት የሚለውን የጤና ጥበቃ ሚኒስቴር አማካሪ የሆነችው ዶክተር ማርታ ፕሬዘንቴሽን ሰጥተን ነበር ወደ ሚድ ጃንዋሪ ፌብሩዋሪ አካባቢ። አትሊስት በዛ ታይም ላይ ወደ 523 የጤና ሴንተሮች ናቸው ኮምፕሊትሊ ዲስትሮይ የሆኑት። ሆስፒታሎች ደግሞ ወደ 40 እስከ 50 የሚሆኑ ሆስፒታሎች። እኛ እንግዲህ አዳፕት ያደረግነው አራት ጤና ሴ ነው ከ523 ማለት ነው። ዳስ ለስ ዛን 1% ከ1% ያነሰ ማለት ነው። እንግዲህ ማግኒቲዩዱን ያሳየሽ እኛ አራት አዳፕት አድርገን እንረዳለን ብንልም 523 ጤና ጣቢያዎች ናቸው የተጎዱት። በእነሱ ስር ደግሞ የተለያየ ሄልስ ፖስቶችን ሰፖርት ያደርጋሉ። አሁን ለምሳሌ እኛ አዳፕት ያደረግናቸው ሴንተሮች ወደ ኖርዝ አማራ ሪጅን ነው። አጌን ራንደምሊ ነው ጤና ጥበቃ መርጦ የሰጠን የተጎዱትን፣ የትም ኦሮሚያም ሆነ አማራ ሪጅን ኤኒዌር የተጎዱትን ስጡን ብለን አት የተሰጠን ወሌ ጤና ጣቢያ፣ ሰቆጣ ጤና ጣቢያ፣ ግራና ጤና ጣቢያ እና ብሆሮ ጤና ጣቢያ የሚባሉት ናቸው። እነዚህ በእያንዳንዳቸው ስር 3456 የሆኑ ጤና ሴንተሮችን ፖስትን ሰፖርት ያደርጋሉ። አራቱ ተደማምረው ወደ 20 በላይ የሚሆኑ ሄልዝ ፖስት በስራቸው የሚያስተዳድሩ ናቸው። እንግዲህ ኢምፓክቱ ያሳየሽ አራት ቢባልም በየስራቸው ያሉት ደግሞ ጤና ፖስቶች ምን ያህል ሰው ሰርቭ እንደሚያደርጉ እና ተደማምረው ወደ 300 እስከ 500 ሺህ የሆኑ ህዝቦችን ሰርቭ የሚያደርጉ ፋሲሊቲዎች ናቸው።
ዶክተር ቅድስት ባለፉት 5 ወራት ውስጥ ቡድኑ ባደረገው እንቅስቃሴ ማሳካት ስለቻላቸው ግቦች እንዲህ ይገልጻሉ።
አሁን ያለንበት ደረጃ የሜዲካል ሳፕላይ እና ኢኩፕመንት የ40 ፉት ኦሽን የባህር መጫኛ ኮንቴነርን የሚችሉ 2 እቃዎች በሰበሰብነው ብር እስካሁን በተደረገው ፈንድሬዘር የሜዲካል ኢኩፕመንት እና ሳፕላዮቹን ከዚህ ካል ኤጀንሲ ጋር ኮላብሬት አድርገን አብረን ሰርተን እነሱ ዶኔት አድርገው እኛ የትራንስፖርቱን ችለን ማለት ነው ኦልሬዲ ኦርደር ተደርጎ ወደ ኢትዮጵያ ለመላክ እየጠበቀ ነው። በዚህ ወር ማለቂያ ላይ ይላካል ተብሎ ይገመታል። ስለዚህ በግብአት ነው፣ አሁን ብሩን አይደለም ዳይሬክትሊ የሰጠነው። ገፋ እንዲል ብዙ ማድረግ እንድንችል ከዚህ ካለ ኤጀንሲ ጋር የሜዲካል ሰፕላይ እና ኢኩፕመንት ዶኔት የሚያደርጉ ኤጀንሲዎች አሉ። እዚህ 1-2 የታወቁ አንደኛው ሜንሼር የተባለ ነው። ከእነሱ ጋር ተነጋግረን ከኢትዮጵያ ልስቱን አግኝተን የሚያስፈልጉን እቃዎች ይሄ ናቸው ብለን እነሱ እሱን ዶኔት ሊያደርጉን እኛ መላኪያውን ልንከፍል ማለት ነው ፈንድ ሬዝ ባደረግ ነው። እና እያንዳንዱ ለመላክ ዶር ቱ ዶር ማለት ከዚህ እስከ ሄልዝ ሴንተሮቹ ጋር እንዲደርስ ነው እየተነጋገርን ያለ ነው። ከእያንዳንዱ ኮንቴነር ከ30,000 በላይ ዶላር በላይ ያወጣል። እንግዲህ እሱን ኦልሬዲ ያዘናል።
ይሁን እንጂ ይሄ የመጀመሪያው ግብ መሆኑን እና በቀጣይ ደግሞ በሌሎች ዙሮች በአውሮፕላን የሚጓዝ መድኃኒቶች እንዳሉም ዶክተር ቅድስት ጨምረው ያስረዳሉ።
የሚቀጥለው ደግሞ ፌዝ የሚሆነው መድኃኒቶች በኦሽን ኮንቴነር ብዙ አይሄዱም፣ ሊበላሹ ላሉ እንዳይቆዩ በአየር ነው የሚላከው። እና እሱ ደግሞ የኔክስት ስቴፓችን ነው። እንግዲህ እሱ ከደረሰልን፣ መድኃኒቶቹ ከደረሱልን የፌዝ ዋን የሆነው የመጀመሪያው ደረጃ ስራ ይጀመራል ማለት ነው።
ይህ ሁሉ ስራ ግን በቀላሉ የተፈጸመ እንዳልሆነና የተለያዩ ተግዳሮቶች እንዳሉ ዶክተር ቅድስት ይገልጻሉ።
ፈንድሬዝ አክቲቪቲዎችን እያደረግን ለመቀጠል ነው። እስከ መጨረሻው ደረጃ ስራቸውን አጠናቀው ቋሚ ጤና ሴንተር እስኪሆኑ ድረስ የተነሳ ነው።
ዶክተር ቅድስት ኪዳኔ ይማም ይሄ ቡድን በቀጣይ ዙር ለሚደረጉ የመልሶ ማቋቋም ልገሳዎችና ግንባታዎች ከመጪው ዓመት መስከረም በፊት ታላቅ ማሰባሰቢያ መርሃ ግብር በሰሜን ካሊፎርኒያ ለማሰናዳት እየተንቀሳቀሰ መሆኑንም ጨምረው አስታውቋል። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደሙ ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል የምናስተዋውቃችሁ ወጣት ሳሙኤል ዘካርያስ ይባላል። የወላይታ ሶዶ ከተማ ነዋሪ ሲሆን በአምድ የመንግስት ትምህርት ቤት የ11ኛ ክፍል ተማሪ መሆኑንም ይናገራል። የማህበረሰብ ችግር መነሻን ያደረጉ እውቅና ያገኘባቸውና የባለቤትነት ሂደት እያለቀላቸው ያሉትን ጨምሮ 17 የፈጠራ ስራዎችን መስራቱን ለጋቢና ቪኦኤ ተናግሯል። ከሳሙኤል ጋር አጭር ቆይታ ያደረገው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው።
ሳሙኤል ዘካርያስ ወላይታ ሶዶ ከተማ በሚገኝ መንግስት ትምህርት ቤት የ11ኛ ክፍል ተማሪ ነው። እስካሁን የማህበረሰቡን ችግር መነሻ ያደረጉ 17 የፈጠራ ስራዎችን መስራቱን ይናገራል። ሳሙኤል በሚኖርበት ከተማ በነበረው የመንገድ ግንባታ ላይ የተመለከተው የግንባታ ማሽን ወደ ፈጠራ ስራ እንዲገባ ምክንያት እንደሆነ ይገልጻል። በወቅቱ ከማሽኑ እንዲርቅ ሲነገረው ፈቃደኛ ባለመሆኑ ሰጣ ገባ ውስጥ ገብቶ እንደነበር ያስታውሳል። ከአምስት ዓመታት በፊት ከወዳደቁ ቁሳቁሶች የሰራውም የመጀመሪያ ፈጠራው ይሄው እንዳይ የተከለከለውን አፈር መዛቂያ ማሽን ነበር። ከ17ቱ የፈጠራ ስራዎች ትኩረት ያደረገባቸው የትኞቹ ናቸው?
መጀመሪያው ኤክስካቫተር ነው። ከዛ በመቀጠል ላይ የሰራው ደግሞ ሮድ ክሊኒንግ ማሽን ነው። ሮድ ክሊኒንግ ማሽን በጣም እጅግ በጣም ነው መንግስት የከተማ ቆሻሻ አወጋገድ ዙሪያ ላይ እጅግ በጣም ነው መንግስት እየሰራ የሚገኘው። ይህንን የመንግስት ሐሳብ ደግሞ ለመደገፍ ይህን ቴክኖሎጂ ልሰራች ይያለው። የቀሩቱ ቴክኖሎጂዎች ሴኩሪቲ ዶር ሰርች ያለው፣ ዋተር አላርም ሰርች ያለው ውሃ ሲመጣ ይሄ ራሱ ማህበረሰቡ ዘርፍ ላይ ችግር የሚፈታ ብዬ ያሰብኩት ቴክኖሎጂ ነው። ወልክ ውሃ ሲመጣ አሁን ብዙ ጊዜ እንደምናየው ብዙ ጊዜ ሰው በሰልፍ በምናምን ውሃ እየጠበቀ መቼ እንደሚመጣ መቼ እንደሚሄድ አያውቅምና ይህንን ደግሞ የማህበረሰቡን ችግር ለመፍታት ዋተር አላርም ሲስተም ማሽን ሰርቼ ነበር። እና ይህ ማሽን ምንድን ነው የሚያደርገው? ውሃ በ24 ሰዓት ውስጥ ከምሽቱ 9 ሰዓት ሊመጣ ይችላል፣ 8 ሰዓት፣ 7 ሰዓት ሊመጣ ይችላል። እና ይህ ውሃ ሲመጣ ለሰዎቹ አላርም ያሰማል። ይህ ማለት ቅዱ፣ ንቁ፣ ውሃ መጥቷል እንደማለት ነውና ይህን ቴክኖሎጂ ሰርቼ የተለያዩ ማህበረሰብ ክፍሎች ተጠቃሚ ለማድረግ እየሰራው ነውና ወደፊትም ያው እነዚህን ፕሮጀክቶች አሳድቄ የተሻለ ስራ ለመስራት ነው የምፈልገው።
የተወሰኑት የፈጠራ ስራዎቹን የተወሰኑ የከተማ ነዋሪዎች የተጠቀምባቸው መሆኑን ገልጿል።
ከሰራሁት ያው መጀመሪያ የጠቀስኳቸው ኤክስካቫተር፣ ሮድ ክሊኒንግ ማሽን እነዚህ ልክ ምንድነው የሚቃቸው? ቀጥታ መንግስት ሰፖርት አድርጎ እነዚህን አባስቶ ቀጥታ ወደ ምርት መቀየር ነው የቀረውና ስለዚህ እነዚህን ለማህበረሰቡ ለማድረስ እየተዘጋጀው ነው። እና ደግሞ ማህበረሰቡ አንድ ሁለት የተወሰኑ በጣት የሚቆጠሩ ሰዎች የሚጠቀሙት ሲስተም አለ። ይህ ምንድን ነው? ዋተር አላርም ሲስተም ነው። ውሃ ሲመጣ ያው አላርም የሚጮህ ማሽን ያው ሰርቼ አንዳንድ ሰዎች የሚያውቁኝ ሰዎች ስለዛ ነገር ጥቅሙን የሚያውቁ ሰዎች እየተጠቀሙት ነው የሚገኙት። እና ያው ወደ ማህበረሰቡ ጋር ያደረስኩ ያለው ቴክኖሎጂ ዋተር አላርም ሲስተም ነው። የለም ቢባል እስከ 25 እስከ 30 ሰው እየተጠቀመ ነው የሚገኘው። እና ያው ይህን ማሽን ያው እያዩ አንዱ ያንዱን እያዩ ይህ ማሽን ይጠቅማል እያሉ ልክ ቤታቸው እየወሰድኩ እየገጠምኩ ከዛ ሰዎቹ ያው እየተጠቀሙ ነው እና አገልግሎቱም ደስተኛ ሆኖ እየተጠቀሙ ነው ያሉት።
አሁን ደግሞ 1000 ኪሎ ሜትር ርቀት የሚሄድ ተተኳሽ ሮኬት መስራቱን ይፋ አድርጓል። ይህን የተመለከተው የኢንፎርሜሽን መረብ ደህንነት አስተዳደር በኢትዮ ሳይበር ታለንት የፈጠራ ስራዎችን ወደ ተሻለ ደረጃ እንዲያሳድግ በማዕከሉ እንዲታቀፍ አድርጓል። ሳሙኤል ከሰራቸው የፈጠራ ስራዎች ውስጥ ሁለቱ ተሽከርካሪ ስለመሆናቸውም ገልጧል።
1 ኪሎ ሜትር ሄዶ መምታት የሚችል ሮኬት ወይም የሚሳኤል ሙከራ ለማድረግ ሁሉንም ዝግጅቶች አጠናቅቅ ያለው
የፈጠራ ስራዎችን የሚሰራባቸውን ቁሳቁሶች የሚያገኝበትም ጠቁሟል።
ማቴሪያሎችን ማገኛቸው እንደውም በመጀመሪያ ማመስገን የምፈልገው የወላይታ ሶዶ ዩኒቨርሲቲ ነው። ወላይታ ሶዶ ዩኒቨርሲቲ ከሰራቸው ቴክኖሎጂዎች መካከል ኤክስካቫተር እና ሮድ ክሊኒንግ ማሽን እና አሁን እየሰራው ደግሞ የሚገኘውን ማሽን ሳፖርት እያደረገ ይገኛል።
ስለሚያስፈልገው የድጋፍ አይነቶችም ሳሙኤል ተናግሯል።
አሁን እኔ መስራት የምፈልገው ምንድን ነው? በአገር በቀል እውቀት የማህበረሰቡን ችግር ምን ሊፈታ የሚችሉ ቴክኖሎጂዎችን ሰርቼ ለማባዛት ነው የምፈልገው። ይህን ለማድረግ ምን አይነት ድጋፎች ያስፈልጉኛል? አንደኛ ማቴሪያል አንድ ነገር ነው። ማቴሪያል ካለ ደግሞ ይህን ማቴሪያል ማስቀመጥበት ደግሞ ቦታ ያስፈልጋል። ቦታው ደግሞ ቦታ ሲገኝ ደግሞ ቦታው ለምን ያስፈልጋል? ኤሌክትሪክ ቧንቧ፣ ያዩ ነገሮች ያስፈልጋሉ። እና ስለዚህ መንግስት በመጀመሪያነት የቦታ ድጋፍ ያደርግልኝ።
ወጣት ሳሙኤል የወደፊት ራዕዮቹን ጠቁሟል።
ዋተር ቴክኖሎጂ ላይ ብዙ መስራት ፈልጋለሁ። ከኒውክለር ከነ ሮኬት ጋር የተያያዙ የፈጠራ ስራዎችን ለመስራት ነው የምፈልገው እና ስለዚህ መከላከያ ሚኒስቴርም መከላከያ እንትኖችም ይህን ስራ ይህን አላማዬን ለመደገፍ እነሱም ቢደግፉኝ ይላለው።
የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዲሬክተር ዶክተር ሹመተ ግዛው ታዳጊው የበለጠ ውጤታማ እንዲሆን አስተዳደሩ አስፈላጊውን ድጋፍ እንደሚያደርግ ገልጧል። በዚህም የአቅም ግንባታ፣ የቁሳቁስና የስልጠና ድጋፍ እንደሚያደርግ የኢንፎርሜሽን መረብ ደህንነት አስተዳደር ማህበራዊ የትስስር ገጽ አስታውቋል። የማዕከሉ አባል ከሆነ በኋላም በስልክ ለአሜሪካ ድምፅ አስተያየት የሰጠው ሳሙኤል ይደረግልሃል በተባለው ድጋፍ መደሰቱን ገልጧል። ያለኝን የፈጠራ ተስጦ ይበልጥ እንድጠቀምና እንዳወጣው ያግዘኛል ስልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። በመቀጠል ደግሞ ኬኔዲ አባተ የሚያዘጋጅልን ሳምንታዊው የስፖርት መሰናዶ የሚሰማበት ሰዓት ነው። እሱን ሰምተን እንመለሳለን።
ድራማዊ ክስተቶች የታጀበው የእንግሊዝ ፕሪሚየር ሊግ ትናንት በማንቸስተር ሲቲ የበላይነት ፍጻሜውን አግኝቷል። የዋንጫው ባለቤት፣ አራተኛው የቻምፒየንስ ሊግ ተሳታፊ እንዲሁም ሶስተኛው ወራጅ ክለብ ሳይታወቁ እስከ መጨረሻው የዘለቀው ሊጉ ትናንት በፍጻሜው ያስተናገዳቸው የመጨረሻ ጨዋታዎች ልብ አንጠልጣይ ሆነው አልፈዋል። በሜዳው አስቶን ቪላን ያስተናገደው ማንቸስተር ሲቲ 2-0 ከመመራት ተነስቶ በመጨረሻዎቹ ደቂቃዎች ባስቆጠራቸው 3 ጎሎች አሸንፎ የዋንጫው ባለቤት ሆኗል። እስከ መጨረሻው ሲቲን ሲያሳድድ የቆየው ሊቨርፑልም ተጋጣሚውን ወልቨርሃምፕተንን 3-1 ቢያሸንፍም ውጤቱ ለዋንጫው የፈየደለት ነገር የለም። ከሊቨርፑል ጋር በቆየባቸው ረጅም ዓመታት የፕሪሚየር ሊግ ዋንጫን ማንሳት ያልቻለው የክለቡ የቀድሞ ኮከብ ስቲቨን ጄራርድ በቪላ አሰልጣኝነቱ ለሊቨርፑል ትልቅ ውለታ ሊሰራ የሚችልበትን እድል በጥቂት ደቂቃዎች ልዩነት አምክኗል። በጄራርድ የሚመራው አስቶን ቪላ እስከ 76ኛው ደቂቃ ድረስ ሲቲን 2-0 ሲመራ ቢቆይም ውጤቱን አስጠብቆ መውጣት ግን አልቻለም። በአምስት ዓመታት የኤቲያድ ቆይታው 4 የፕሪሚየር ሊግ ዋንጫዎችን ያሳካው የሲቲ አሰልጣኝ ፔፕ ጋርዲዮላ በሰጠው አስተያየት በዚህ ሀገር ፕሪሚየር ሊግን በ5 የውድድር ዘመን 4 ጊዜ ስታሸንፍ ተጫዋቾችህ በጣም ልዩ ስለሆኑ ነው ሲል ተጫዋቾቹን አሞካሽቷል። እዚህ ከመጣሁበት ጊዜ ጀምሮ ያሳለፍኩት ምርጡ ድባብ የዛሬው ነው ያለው ጋርዲዮላ ድሉን ነገ በማንቸስተር ጎዳናዎች ላይ በሲጋራና ቢራ አብረን እናከብራለን በማለት ደስታውን ገልጿል። ውጤታችን ከተቀናቃኛችን ጥንካሬ ጋር የተያያዘ ነው እና በህይወቴ እንደ ሊቨርፑል ያለ ቡድን አይቼ አላውቅም ሲልም ጋርዲዮላ አክሏል። አራተኛ ደረጃን ይዞ በማጠናቀቅ የሻምፒየንስ ሊግ ቦታን ለማግኘት እስከ ቅርብ ሳምንታት ድረስ ቅድመ ግምት አግኝቶ ሲመራ የነበረው አርሰናል በመጨረሻዎቹ ሳምንታት እድሉን ለቶተናም አሳልፎ በመስጠት በመጨረሻው ጨዋታ አሸንፎ የቶተናምን ሽንፈት ቢጠብቅም ፍላጎቱ ሊሰምርለት አልቻለም። ምንም እንኳን አርሰናል ኤቨርተንን በማሸነፍ የመጨረሻ የቤት ስራውን ቢወጣም ቶተናምም ኖርዊችን አሸንፎ የአራተኝነቱን ደረጃ ይዞ አጠናቋል። ከሊጉ ላለመውረድ በሊድስ ዩናይትድ እና በበርንሌይ መካከል በነበረው መጠባበቅ ደግሞ በአንጻራዊነት የተሻለ ነበረው በርንሌይ በኒውካስል ዩናይትድ ሲሸነፍ ሊድስ ብሬንትፎርድን አሸንፎ በሊጉ መቆየት የሚችልበትን ውጤት አስመዝግቧል። በዚህም በርንሌይ ከኖርዊች እና ዋትፎርድ ቀጥሎ ሶስተኛው ወራጅ ቡድን ሆኗል። በሌላ ዜና እስከ መጨረሻው አጓጊ ሆኖ የቀጠለው የጣሊያን ሴሪያ ውድድርም ትናንት ፍጻሜውን ሲያገኝ ሳሱሎን 3-0 ያሸነፈው ኤሲ ሚላን ከ11 ዓመታት በኋላ ሻምፒዮን ሆኗል። ሚላን ትናንት ያነሳው 19ኛ የሴሪያ ዋንጫውን ነው። ከቀናት በኋላ ለሚጀምረው የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድንን የሚወክሉ 28 ተጫዋቾች ተለይተው ጥሪ ቀርቦላቸዋል። ጥሪ ከቀረበላቸው ተጫዋቾች መካከል ግብ ጠባቂዎች ፋሲል ገብረ ሚካኤል ከባህር ዳር ከተማ፣ በረከት አማረ ከኢትዮጵያ ቡና፣ ዳግም ተፈራ ከሐዋሳ ከተማና ሲዳብታሙ ከወልቂጤ ከተማ ናቸው። ለተከላካይ መስመር የተመረጡት ደግሞ ሄኖክ አዱኛ፣ ምኞት ደበበና ሱሌማን ሐሚድ ከቅዱስ ጊዮርጊስ፣ አስራት ቱንጆ ከኢትዮጵያ ቡና፣ ረመዳን ሱፍ ከወልቂጤ ከተማ፣ ብርሃኑ በቀለ ከሀዲያ ውሳና፣ ያሬድ ባዬ ከፋሲል ከነማ፣ ጊት ጋትኩት ከሲዳማ ቡናና ሚሊዮን ሰለሞን ከአዳማ ከተማ ናቸው። አማካይና አጥቂዎች ደግሞ ጋቶች ፓኖም፣ አማኑኤል ገብረ ሚካኤልና ቸርነት ጉክሳ ከቅዱስ ጊዮርጊስ፣ ሱራፌል ዳኛቸው፣ በዛብህ መለዮና በረከት ደስታ ከፋሲል ከነማ፣ አማኑኤል ዮሐንስና አቡበከር ናስር ከኢትዮጵያ ቡና፣ መስዑድ መሐመድ ከጅማ አባጅፋር፣ ቢኒያም በላይ ከመከላከያ፣ ወንድማገኝ ኃይሉ ከሐዋሳ ከተማ፣ ሽመልስ በቀለ ኤልጎናው ከተባለ የግብጽ ክለብ፣ ዳዋው ጤሳ ከአዳማ ከተማ፣ ይገዙ ቦጋለ ከሲዳማ ቡናና ሀብታሙ ታደሰ ከሀዲያ ሆሳና መሆናቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ብሔራዊ ቡድኑ የምድብ የመጀመሪያና ሁለተኛ ጨዋታውን ግንቦት 25ና 29 ከማላዊና ግብጽ ጋር በማላዊ ዋና ከተማ ሊሎንግዌ የሚያደርግ ይሆናል። 10 የሰብአዊ መብት ተሟጋች ቡድኖች ለኳታር ስደተኛ ሰራተኞች 440 ሚሊዮን ዶላር የካሳ ክፍያ ጠየቁ። አምነስቲ ኢንተርናሽናል የአውሮፓ እግር ኳስ ደጋፊዎችና ሌሎች 8 የሰብአዊ መብት ተሟጋቾች ለዓለም ዋንጫው ዝግጅት በግንባታ ስራዎች ላይ በተሰማሩበት ወቅት የሰብአዊ መብት ጥሰት ተፈጽሞባቸዋል ተባሉ። በመቶ ሺዎች የሚቆጠሩ የስደተኛ ሰራተኞች ፊፋ ቢያንስ 440 ሚሊዮን ዶላር የካሳ ክፍያ እንዲያዘጋጅ በጋራ ጥያቄ ማቅረባቸው ታውቋል። ገንዘቡ ከዓለም ዋንጫው የሽልማት ገንዘብ ጋር የሚመጣጠን ነው ተብሏል። ጥያቄው የቀረበው FIFA በትንሿ የባህረ ሰላጤ ሀገር ኳታር ለዓለም ዋንጫ ዝግጅት በነበረው የመሰረተ ልማት ስራ ላይ የሚሰሩ ሰራተኞችን ብዝበዛ ለመከላከል ዘግይቷል የሚለውን ወንጀላ ተከትሎ ነው። ያስር ሰብአዊ መብት ተሟጋች ቡድኖች ጥምረት ለFIFA ፕሬዝዳንት ጂያኒ ኢንፋንቲኖ በላከው ግልጽ ደብዳቤ FIFA ከኳታር ጋር በመተባበር የሰራተኞች የመብት ጥሰት ጥያቄዎች መፍትሄ እንዲያገኙ ለማድረግ አጠቃላይ ፕሮግራም ቀርጾ መስራት አለበት ብሏል። ደብዳቤው የኳታር ባለስልጣናት ውድድሩ ለሀገሪቱ ከተሰጠበት አመት እንደ ጎርጎሮሳውያኑ ከ2010 ጀምሮ በሺዎች የሚቆጠሩ የስደተኛ ሰራተኞችን የሞት ምክንያት መመርመር ተስኗቸዋል ይላል። ውድድሩ እንዲካሄድ ብዙ ለለፉ ሰራተኞች ካሳ መክፈልና እንደዚህ አይነት በደል ዳግም እንዳይከሰት ለማድረግ እርምጃዎችን መውሰድ FIFA የሰብአዊ መብቶችን ለማክበር ያለውን ቁርጠኝነት ሊያመለክት ይችላል ሲል ደብዳቤው ጠቅሷል። FIFA በሚላሹ የሰራተኞችን መብት ከመስጠበቅ ጋር በተያያዘ ከዚህ በፊት ታይቶ የማይታወቅ የመፍትሄ ሂደትን ተግባራዊ ለማድረግ ከኳታር የዓለም ዋንጫ አዘጋጆች ጋር በመተባበር እየሰራ መሆኑን ገልጿል። ከዓለም ዋንጫው ዝግጅት ጋር በተያያዘ ተደጋጋሚ የሰብአዊ መብት ወንጀላዎች የቀረቡባት ኳታር ወንጀላዎቹ መጋነናቸውንና የሚፈጠሩ የመብት ጥሰት ችግሮችን እየቀረፈች መሄዷን በመግለጽ የሚቀርቡባትን ወንጀላዎች ስታስተባብል ቆይታለች። በመጨረሻም FIFA ለወንዶች የዓለም ዋንጫ በታሪክ ለመጀመሪያ ጊዜ ሴት ዳኞችን መረጠ። ለኳታር 2022 የዓለም ዋንጫ ከተመረጡ ዋና ዳኞች ዝርዝር ውስጥ 3 ሴት ዳኞች ተካተዋል። በዚህ ታሪካዊ ውሳኔ ፈረንሳዊቷ ስቴፋኒ ፍራፓርት፣ ሩዋንዳዊቷ ሳሊማ ሙካንሳንጋ እና ጃፓናዊቷ ዮሺሚ ያማሺታ በኳታር የዓለም ዋንጫን ከሚመሩ 36 ዳኞች መካከል መመረጣቸውን FIFA ሐሙስ ዕለት አስታውቋል። ብራዚላዊቷ ኒውዛ ባክ፣ ሜክሲካዊቷ ካረን ዲያዝ መዲና እና ካትሪን ኔስቢት ከዩናይትድ ስቴትስ ደግሞ FIFA ከመረጣቸው 69 ረዳት ዳኞች መካከል ተካተዋል። በአጠቃላይ 6 ሴት ዳኞች ተመርጠዋል። የFIFA የዳኝነት ኃላፊ ፒየር ሉጂ ኮሊና ስለ ሴት ዳኞች መመረጥ ሲገልጹ ይህ ከበርካታ ዓመታት በፊት ጀምሮ የነበረው ረጅም ሂደት የተሳካበት ነው ብለዋል። በዚህ ሂደት ጾታ ሳይሆን ለኛ የሚጠቅመን ጥራት መሆኑን በግልጽ አጽንኦት እንሰጣለን ያሉት ኃላፊው ለወደፊት ለውሳኝ የወንዶች ውድድር ሴት ዳኞችን መምረጥ እንደ መደበኛ ነገር እንጂ የተለየ ነገር እንደማይቆጠር ተስፋ አድርጋለሁ ሲሉ ማክለዋል። FIFA ከ6ቱ አህጉራዊ ኮንፌዴሬሽኖች ጋር በመተባበር 36 ዋና ዳኞችን፣ 69 ረዳት ዳኞችንና 24 የቪዲዮ ዳኞችን መምረጡን ያስታወቀ ሲሆን ለውድድሩ ዳኝነት ይመረጣል ተብሎ የተጠበቀው ኢትዮጵያዊው ዳኛ በአምላክ ተሰማ ሳይመረጥ ቀርቷል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚህም አመሰግናለሁ። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዱን ሻገር። ዓለም አቀፍ የድገት ግቦችን ለማሳካት ጠቀሜታ ካላቸው ጉዳዮች መካከል አንዱ ተደርጎ በዓለም ጤና ድርጅት ከተጠቀሱት መካከል የአምሮ ጤናን ዕውቅና መስጠት በሁሉም አቅጣጫዎች የዜጎችን የአምሮ ጤና ለማሻሻል እርምጃዎች መረባረብ ነው። ደሞኑ የአምሮ ጤና ማለት ምን ማለት ነው? ኢትዮጵያ ውስጥስ የአምሮ ጤናን በተመለከተ የሚሰሙ የተሳሳቱ ግንዛቤዎችስ ምንድናቸው? ምንስ ሊደረግ ይገባል? ከባለሙያ ጋር አጭር ቆይታ አድርገናል።
ስሜ ዶክተር ሲዋሳም ነው ይባላል። አሁን መሰራው በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአይምሮ ሕክምና ስፔሻሊስትነት አገለግላለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማው ባለው ሪፈራል ሆስፒታል ለሶስት አመት ያክል ሰርቻለሁ። ስለጋበዛችሁኝ በጣም አመሰግናለሁ።
እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሕክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው?
እንዳልከው እንግዲህ የአእምሮ ጤናና አእምሮ ህመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ህመም አይነቶች አሉ። በዋናነት አንድ ሰው አእምሮ ህመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይ ግለሰቧን ረብሾታል የሚለውን እናያለን። እዚህ በእነዚህ በሁለት ምክንያቶች በአንድ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስን እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም፣ ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው።
እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን።
አንደኛው ብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና፣ ነገር ግን ቶሎ ወደ ህክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ህክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ህክምናው እንደ ማንኛውም የሌላው ህክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ህክምና ከመምጣት ይልቅ ወደ ባህላዊ እና ወደ ሃይማኖታዊ ህክምና ቦታዎች ይሄዳሉ። ነገር ግን እነዚህ ነገሮች አቀናሽቶ ማድረግ የሚችል በመሆኑ አንዳንድ ሰዎች ለምሳሌ ጸበል ይሄዱና የጸበል ስለሄድኩኝ ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናልና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አእምሮ ህመም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል ማዳን የሚቻልበት ሁኔታ ስለ ሰዎች የአእምሮ ህክምናቸውንም እያደረጉ ለማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎቹ ይመስሉኛል።
ጥቂት የማይባሉ ወጣቶች ድብርት፣ የጠበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ?
ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው የአእምሮ ጤና ችግር ተያይዞ ሊነሳ ይችላል። ያ ሁሉንም ባይ
አባቶችና ተመልካቾቻችን ከጋቢና ቪኦኤ ጋር ናችሁ። አሁን ደግሞ ቀደም ብለን የጀመርነው ቃለ ምልልስ ነገ ተከታዩ ክፍል ይቀርባል። አሁን ግን ለተወሰኑ ደቂቃዎች በሙዚቃ አፍታ እንውሰድ። አስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናው እስካሁን ድረስ ይከውን ነበረ። በነገው ዕለት እንገናኛለን። መልካም ምሽት ይሁንላችሁ።